በመጪው የኢትዮጵያ 2017 በጀት ዓመት የሚኒስትሮች ምክር ቤት የ971.2 ቢሊዮን ብር ወይም 17 ቢሊዮን ዶላር ዓመታዊ በጀት ረቂቅ ለሕዝብ ተወካዮች ምክር ቤት አቅርቧል። የገንዘብ ሚኒስትሩ አቶ አህመድ ሽዴ የበጀት ረቂቁ በቀረበበት ወቅት ለምክር ቤቱ እንዳስረዱት ካለፈው ዓመት 21% ብልጫ እንዳለው ተናግረዋል። በጉዳዩ ላይ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች የበጀት ጉድለቱ ከፍተኛ መሆኑንና ከበጀቱ አብዛኛው ድርሻም ለዕዳ ክፍያ እንደሚውል በመጥቀስ በበጀቱ ውጤታማነት ላይ ጥያቄ አንስተዋል። አስተያየት እንዲሰጡን የጋበዝናቸው 3 የምጣኔ ሀብት ባለሙያዎች አቶ አብዱል መናን መሐመድ፣ ዶክተር አረጋሹ መቴና እንዲሁም ደግሞ አቶ ፋሲል ጣሰው ናቸው። ያነጋገራቸው አስማማው አየነው ነው። ወደ ዘገባው እንሻገር።
ከ20 ቀናት በኋላ ለሚጀመረው የ2017 በጀት ዓመት የፌዴራል መንግስት የአገሪቱ አጠቃላይ በጀት 971.2 ቢሊዮን ብር ወይም 17 ቢሊዮን ዶላር አድርጎ ለሕዝብ ተወካዮች ምክር ቤት አቅርቧል። ይህም ካለፈው ዓመት በጀት የ21% እድገት አለው። ከጠቅላላ በጀት ውስጥ 451 ቢሊዮን ብር ለመደበኛ ወጪዎች የተመደበ ሲሆን ለካፒታል ወጪዎች ደግሞ ከ283 ቢሊዮን ብር በላይ ተበጅቷል። በጀቱ 358.5 ቢሊዮን ብር ያልተጣራ ጉድለት እንዳለበትም የገንዘብ ሚኒስቴር አስታውቋል። በጀቱን አስመልክተው ለአሜሪካ ድምፅ አስተያየታቸውን የሰጡን የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ባለፈው ዓመት የዋጋ ንረት ፈተና እንደነበር አስታውሰው የአሁኑ የበጀት ጭማሪና ያለበት ጉድለት ከፍተኛ መሆን የዋጋ ንረትን የበለጠ ሊያባብስ የሚችል ነው ይላሉ።
አገሪቱ ከኢኮኖሚ አኳያ ያለባት ተግዳሮት ምንድን ነው የሚለውን ቅድሚያ የምትሰጣቸውን ጉዳዮች ዝርዝር ታስቀምጣለህ። ከዛ ተነስተህ ስታየው የዋጋ ሽበት ነው ትልቁ ፈተና የሆነብን። በሁለተኛ ደረጃ የሀገሪቱ ዕዳ ነው ትልቁ ፈተና የሆነው እና እነዚህ ጉዳዮችን በምታይበት ሰዓት እንደዚህ በጣም ከፍተኛ ሆነ በጀት ልበጀት አትችልም። አምና በጣም ትንሽ ጭማሪ ነው፣ 1 ወይም 2% ነው ጭማሪ የነበረው በጀቱ። ዘንድሮ በዚህን ያህል ደረጃ ጨምሯል። እንደዚህ የተጋነነ በጀት ክፍተቱ ሊሸፈን የሚችለው መንግስት 325 ቢሊዮን ነው ከአገሪቱ ከባንክ ስርዓት እበደራለሁ የሚለው። ይሄን ያህል ገንዘብ የባንክ ስርዓት ስንል ወይ ንግድ ባንክ ነው፣ ግል ባንኮች ናቸው፣ እንደዚሁም ደግሞ የመንግስት ግምጃ ቤት ሰነድ መሸጥ ነው። ሌላኛው አማራጭ ደግሞ ገንዘብ ማተም ነው። እና ቁጥሮቹ ይታወቃሉ። በግምጃ ቤት ሰነድም ቢሆን መገመት ይቻላል፣ ብዙም አይቸግርም። ከንግድ ባንክ ቢታሰብ እና ትልቁ የገንዘብ ምንጭ ሊያደርገው ገንዘብ ማተምን ካላሰበ በስተቀር በዚህ ደረጃ የተጋነነ በጀት አዘጋጅቶ ከሀገር ውስጥ ሌላው ደግሞ አጠቃላይ ፕራይቬት ሴክተሩን ክራውዲንግ አውት ይሉታል በኢኮኖሚክስ ቋንቋ፣ በአማርኛ ትንሽ ይቸግራል። ሌላውን በማስወጣት የለም ብድር እንዳያገኝ። ያም ቢሆን ቀላል አይደለም።
በበጀት ዓመቱ ጠቅላላ የፌዴራል መንግስት ገቢ 613 ቢሊዮን ብር ገደማ ይሆናል ተብሎ ይጠበቃል። ከዚህ ውስጥም 502 ቢሊዮን ብር የሚሆነው ገቢ ይሰበሰባል ተብሎ የተገመተው ከታክስ ነው። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር አረጋሹ መቴ የአገሪቱ ገቢ የመሰብሰብ አቅም በየጊዜው እየቀነሰ መምጣቱን ጠቁመው የታሰበው ገቢ ይሰበሰባል ብሎ ለመጠበቅ አስቸጋሪ ነው ይላሉ።
የዓለም ባንክ የበጀት መሰብሰብ አቅምን ወይም ሬቨኒው ሞቢላይዜሽን የሚባለውን ኢንዴክስ ይሰራል በየዓመቱ ና 2012 እስከ 2017 ድረስ የተሻለ ሬቨኑ ሞቢላይዜሽን አቅም ወይም ፐርፎርማንስ ነበራት። ከዛ በኋላ ከ2017 ወዲህ 2018ን ጀምሮ እስከ 2022 ባለው ከስድስቱ 3.5 ነው ያገኘችው። ይሄ ማለት ሬቨኑ ሞቢላይዜሽን ወይም የገቢ አሰባሰብ ሁኔታዋ ጊዜ ወደ ጊዜ እየቀነሰ ይመጣባት። ይሄ ችግር 2010-2009 አካባቢ ነበረና ይሄ የበጀት ወይ የረቨኑ ሞቢላይዜሽኗ ከባለፉት ዓመታት አንጻር ዝቅ ባለበት ሁኔታ በተቃራኒው ደግሞ በጀቱን እጨምራለሁ ማለት በጀቱን ሀሳባዊ ብቻ የቁጥር ወይም ደግሞ የቀመር ውጤት ብቻ አድርጎ እንዳይቀር ስጋት አለኝ። አንዳንድ ክልሎች፣ አንዳንድ ተቋማት መሰብሰብ ያለባቸውን በትክክል እየሰበሰቡ ስላልሆነ፣ ስለዚህ የማይሰበሰብ ከሆነ በጀቱን ብሎ መጨመሩ የበጀት ጉድለቱን ከማስፋት ውጪ ሌላ ምንም ላያመጣ ይችላል።
ከበጀቱ ከፍተኛውን ድርሻ ከያዘው መደበኛ ወጪ መካከል ለአገር ውስጥና ለውጭ ዕዳ ክፍያ የተያዘው 139.3 ቢሊዮን ብር እንደሆነም ተመላክቷል። ዶክተር አብዱል መናን ከበጀቱ ለዕዳ የሚከፈለው ከፍተኛ መሆን አስደንጋጭ ነው ይላሉ።
የበጀት ዝርዝሩ ያየሁ እንደ በአንደኛ ደረጃ የተቀመጠው እንዲ ማንንም ሰው ሊደነግጥ ይገባል። 139 ቢሊዮን እኮ የዕዳ መክፈያ ነው። እንደ ማንንም ሰው ሊያስደነግጠው ይገባል። የብድር ዋና ፍሬውም ሊሆን ይችላል፣ ግን በብዛት ደግሞ ወለድም ሊሆን ይችላል። ወለድ እኮ የምትከፍለው እኮ ወለድ ቆይ ምን ኢኮኖሚ ፋይዳ አለው? ምንም እኮ የኢኮኖሚ ፋይዳ የለው የምትከፍለው ወለድ። ይኸውልህ ብዙ ብድር መስከፍለው ብዙ ብድር ስለመተወስድ ነው ወይም ከዚህ በፊት በጣም ብዙ ብድር ስለወሰድክ ነው እና ከሀገሪቱ የሚሰበሰበው ገንዘብ እንዳለ ወደ ብድር መክፈያም የሚሆን ቆን አስበሃል? ከዚህ በፊት የተበደርነው እኮ በጣም የተወሰነ ገንዘብ ቢሆን ኖሮ ይሄ ሁሉ ገንዘብ ወደ ልማት የሚውል ነበር። ለምሳሌ ምን ከፍለው 39 እና 40 ቢሊዮን በአመት ቢሆን ኖሮ እኮ 100 ቢሊዮን እኮ ለልማት ይውል ነበር። ግን ከዚህ በዚህ የተወሰናቸው ብድሮች በጣም ብዙ ስለሆነ በዛ ላይ ደግሞ እነዛ ብድሮች ምን ላይ ውለዋል? ኢኮኖሚክ ጠቀሜታ ባላቸው ነው ወይስ ባክ ነው? ይሄን እነዚህ ነገሮችም ወሳኝ ናቸው። ብድር ስትወስድ ጥንቃቄ ካላረግ ይሄም እንደ ሀገር ብቻም አይደለም እንደ ድርጅትም እንደ ግለሰብ ያን ብድሩን የምታውለበት ቦታ ፋይዳ ያለው ነገር ነገ የሚከፍል ነገር ላይ ከሆነ ያ ጥሩ ነው። አይ የምታውለው ቦታ ግን የኢኮኖሚ ፋይዳ ብዙም በሌለው ነገር ላይ ከሆነ ብዙም ከምክንያት የዘለለ ብዙም አይደለም እና ወጪው ግን ይተርፋል፣ ለትውልድም ይተርፋል።
በዩኒቲ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት አቶ ፋሲል ጣሰው በበኩላቸው የዘንድሮን ጨምሮ በአገሪቱ በጀት ሲዘጋጅ የጳጉሜ ወርን ታሳቢ ያደረገ ለመሆኑ ሀገራዊ ኢኮኖሚ ጉዳትን እያስከተለ ነው ሲሉ ይናገራሉ።
ጳጉሜ ከነሐሴ ግርጌ ስር 5 ቀን ሁልጊዜ አኔክስ ተደርጎ ነው የሚወጣው። ያ ማለት 11 ወር 30 ዕለት ይዝና 12ኛው 35 ዕለት ይሆናል፣ ሰፊ ይሆናል። በአራት ዓመት አንዴ ደግሞ 36 ዕለት ሲይዝ እጅግ በጣም ሰፊ ሆኖ ነው የሚመጣው። ህጉ ተደንግጓል፣ ጊዜው ተፈጥሮ ነው። ግን የኢትዮጵያ ኤክስፐርቶች ወይም የገንዘብ ሚኒስቴር ባለሙያዎች ፓርላማውም የሚመለከታቸው ሁሉ እስካሁን ድረስ ጳጉሜን ስራዬ ብለው ወደ ተግባር አልጨመሩም። እስካሁን ድረስ በቃ ነሐሴን 30ውን ብቻ ያደረጉና ጳጉሜን በህግ ማዕቀፉ አካቶ አልተሰራበትም። እንግዲህ ሰራተኛው ደሞዝ ገቢ፣ ካፒታል ባለቤት የወለድ ገቢ፣ ቤት ያከራየ የቤት ክራይ ገቢ አያገኙም ማለት የንብረት ባለቤትነት ጽንሰ ሀሳብን ጻረራል። ሌላው በአመታዊ ገቢ ላይ ይሄ ጂዲፒ በሚባለው የሀገር ምርት ስናይ ይህ 13.49 ቢሊዮን ብር ባለመታወጁ የተነሳ ከ188.9 ቢሊዮን ብር በላይ በጳጉሜ ውስጥ አጠቃላይ ምርት ተንቀሳቅሶ ተዘዋውሮ ተመዝግቦ መታየት ሲገባው ሳይታይ ይቀራል።
በበጀቱ ለክልል መንግስታት ድጋፍ ከ223 ቢሊዮን ብር በላይ ተመድቧል። በጦርነት ምክንያት የወደሙ ንብረቶችና አገልግሎት መስጫ ተቋማትን ወደ ነበሩበት ለመመለስና ለማቋቋም ለተጀመረው ፕሮጀክትም 20 ቢሊዮን ብር መመደቡ ተገልጿል። ከፍተኛ የምጣኔ ሀብት ተመራማሪው ዶክተር አረጋ ሹመቴ መንግስት አሁንም አውዳሚ ናቸው ያሏቸውን ግጭትና ጦርነት በማስቆም የሚያወጣውን ከፍተኛ ወጪ ማስተካከል ይኖርበታል ይላሉ።
ምርታማ ያልሆኑ ወጪዎች የሚባሉት ግጭት፣ ጦርነት፣ እነዚህ አውዳሚ እንጂ ምንም ትርፍ የማያመጡ ምንም ኢኮኖሚ ላይ ምርታ የማያበሳዩ የወጪ አቅጣጫዎች ናቸው እና እነዚህን በተቻለ መጠን የሚቀንስበት ሁኔታ መኖር መቻል አለበት። ስራ መሰራት መቻል አለበት። አለመረጋጋቶችን፣ ግጭቶችን በተቻለ መጠን በሰላማዊ ሂደት መጨረስ ሲችል የወጪ የጊዜ የጉልበት ጠባ ሊያመጣ ይችላል። ከዛ ውጭ ደግሞ እነዚህ አለመረጋጋቶችና ግጭቶች ቢወገዱ በጀቱ ብቻ ሳይሆን የሚያስተካክሉለት ተጨማሪ የውጭ ሀገር በጀት ድጋፎችንም እንዲያገኝ ያስችሉታል። ያ ሆነ ማለት ደግሞ አገሪቱ ላይ የኢኮኖሚ ምርታ የሚያሳይ እንጂ የጎንዮሽ ጉዳት የማያመጣ የገቢ አቅጣጫ ይኖረዋል ማለት ነው።
የኢትዮጵያ መንግስት ከአበዳሪ ሀገራት ጋር እያደረገ ባለው ድርድር የገንዘብን የመግዛት አቅም ማዳከም እንደ ቅድመ ሁኔታ በተደጋጋሚ የተነሳ ቢሆንም የገንዘብ ሚኒስትሩ አቶ አህመድ ሽዴ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ግን በጀቱ ሲዘጋጅ ብርን ከዶላር አኳያ ያለውን የምንዛሬ ተመን የሚያዳክም ውሳኔ ተግባራዊ ይደረጋል በሚል ታሳቢነት እንዳልሆነ ገልጸዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።